የሐዋርያት ሥራ ምዕራፍ 12 በዚያን ዘመን ንጉሥ ሄሮድስ አንዳንድ የቤተ ክርስቲያን ሰዎችን ማሳደድ ጀመረ። ዮሐንስን ወንድም ያዕቆብን በሰይፍ አስገደለው። ይህ ነገር አይሁዳውያንን ደስ እንዳሰኛቸው ባየ ጊዜ ጴጥሮስንም ደግሞ አስያዘው። ይህም የሆነው በአይሁድ ፋሲካ በዓል ቂጣ በሚበላባቸው ቀኖች ነበር። ጴጥሮስን ካስያዘ በኋላ ወደ ወህኒ ቤት አስገባው። ከአይሁድ ፋሲካ በኋላ ለሕዝቡ እስኪያቀርበው ድረስ አራት አራት ሆነው እንዲጠብቁት ለአራት ጭፍራዎች አስረከበው። ስለዚህ ጴጥሮስ በወህኒ ቤት ተይዞ ይጠበቅ ነበር። ነገር ግን ቤተ ክርስቲያን ስለ እርሱ ወደ እግዚአብሔር በብርቱ ትጸልይ ነበር። ሄሮድስ ጴጥሮስን ለሕዝቡ ሊያቀርበው አስቦ ነበር። ጴጥሮስም በዚያች ሌሊት በሁለት ሰንሰለት ታስሮ በሁለት ወታደሮች መካከል ተኝቶ ነበር። ሌሎች ወታደሮችም የወህኒ ቤቱን በር ይጠብቁ ነበር። በዚያን ጊዜ የእግዚአብሔር መልአክ ተገልጦ ታየ። በወህኒ ቤቱም ውስጥ ጴጥሮስ በነበረበት ክፍል ብርሃን በራ። መልአኩ የጴጥሮስን ጎን መጥቶ ቀሰቀሰውና በፍጥነት ተነሳ አለው። ሰንሰለቶቹም ከእጆቹ ላይ ወደቁ። መልአኩም ቀበቶህን ታጠቅ፣ ጫማህንም አድርግ አለው። ጴጥሮስ እንደ ታዘዘው አደረገ። መልአኩም ነጠላህን ልበስና ተከተለኝ አለው። ጴጥሮስም ወጣና ተከተለው። ራእይ የሚያይ መሰለው እንጂ መልአኩ ያደረገው ነገር ሁሉ እውነት አልመሰለውም። አንደኛውንና ሁለተኛውን ዘብ አልፈው ወደ ከተማ ወደሚወስደው ወደ ብረቱ መዝጊያ ደረሱ። መዝጊያው ሰው ሳይነካው እንዲሁ ተከፈተላቸውና ወጥተው በአንድ ስላች መንገድ አልፈው ሄዱ። በድንገትም መልአኩ ከጴጥሮስ ተለይቶ ሄደ። ጴጥሮስም ወደ ልቦናው ተመልሶ እግዚአብሔር መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠባበቁት ከነበረው ነገር ሁሉ ያዳነኝ መሆኑን አሁን ገና በእውነት አወቅሁ አለ። ወደ ልቦናው ከተመለሰ በኋላ ብዙ ሰዎች በአንድነት ተሰብስበው ወደሚጸልዩበት ወደ ማርያም ቤት ሄደ። ማርያም ማርቆስ የተባለው የዮሐንስ እናት ነበረች። ጴጥሮስ እዚያ ደርሶ የውጭውን በር ባንኳኳ ጊዜ ሮዳ የምትባል አንዲት ገረድ ማን እንደሆነ ለማወቅ ወደ በሩ መጣች። የጴጥሮስ ድምፅ መሆኑን ባወቀች ጊዜ ከደስታዋ ብዛት የተነሳ በሩን ሳትከፍት ሮጣ ወደ ውስጥ ገባችና ጴጥሮስ በበር ቆሟል ስትል ተናገረች። እነርሱም አብደሻል አሏት። እርሷ ግን በእውነት እርሱ ነው ስትል አረጋገጠች። እነርሱም እንግዲያውስ የእርሱ መልአክ ይሆናል አሉ። ጴጥሮስ ግን በር ማንኳኳቱን ቀጠለ። እነርሱም በሩን ከፍተው ባዩት ጊዜ ተገረሙ። እርሱ ግን ዝም እንዲሉ በእጁ አመልክቶ እግዚአብሔር ከወህኒ ቤት እንዴት እንዳስወጣ አወራላቸውና ይህን ነገር ለያዕቆብና ለሌሎችም አማኞች ንገሩ አላቸው። ተለይቷቸውም ወደ ሌላ ቦታ ሄደ። በማግስቱ ጠዋት ጴጥሮስ የት ጠፋ በማለት ወታደሮቹ ሁሉ ተራወጡ። ሄሮድስም ጴጥሮስን አስፈልጎ ባጣው ጊዜ ዘብ ጠባቂዎችን ከመረመረ በኋላ እንዲገደሉ አዘዘ። ከዚህም በኋላ ሄሮድስ ከይሁዳ ወደ ቂሳርያ ሄዶ እዚያ ተቀመጠ። ሄሮድስ በጢሮስና በሲዶና ሰዎች ላይ በጣም ተቆጥቶ ነበር። እነርሱም በአንድነት መጡና የንጉሥ ባለሟል ብላስጦስ እንዲተባበራቸው ለምነው እሺ ካሰኙትም በኋላ ንጉሡን ዕርቅ ጠየቁ። ይህንን የሚያደረጉት አገራቸው ምግብ የምታገኘው ከንጉሡ ግዛት ስለነበረ ነው። በተቀጠረው ቀን ሄሮድስ ልብሰ መንግሥቱን ለበሰና በዙፋኑ ላይ ተቀምጦ ለሕዝቡ ንግግር አደረገ። ሕዝቡም ይህ የአምላክ ድምፅ ነው እንጂ የሰው ድምፅ አይደለም እያሉ ጮኹ። ሄሮድስ ለእግዚአብሔር ክብር ሳይሰጥ በመቅረቱ ወዲያውኑ የእግዚአብሔር መልአክ ቀሰፈውና ተልቶ ሞተ። የእግዚአብሔር ቃል ግን ዘወትር እያደገና እየተስፋፋ ይሄድ ነበር። በርናባስና ሳውል አገልግሎታቸውን ፈጽመው ከኢየሩሳሌም ወደ አንጾኪያ ተመለሱ። ማርቆስ የተባለውን ዮሐንስንም ከእነርሱ ጋር ይዘው መጡ።